ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን። እንደምን አመሻችሁ የተከበራችሁ አድማጮቻችን። የዕለተ አርብ ታህሳስ 24 ምሽት ፕሮግራማችንን ይዘንላችሁ ቀርበናል። ለመስተንግዶ የቀረብኩት ቆንጂት ታዬ ነኝ። ዜናዎቹን አዳነች ፍሳዬ ታሰማለች። ፕሮግራማችንን የምትመራው ብርሃን ኃይሉ ነች። ለዛሬ ያሉንን መሰናዶዎች ከወዲሁ ላስተዋውቅ። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባ ሊያቆም ይገባል ሲሉ ዛሬ በባህር ዳር የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳሰቡ።
ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው፣ ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም፣ ቤተ ክርስቲያንም አይፈርስም፣ ኢትዮጵያም አትፈርስም፣ አፍራሾች ይፈርሳሉ። ይህን እኛም
ከሰልፉ ተካፋዮች መካከል ነው ድምጻቸውን የሰማነው። ዘገባ ይዘናል። ትናንት ሕይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ ተማሪና ግብረ አበሮቹ መያዛቸውን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጦይብ የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎች ተናግረዋል።
የወንድማችን ህልፈት እንዳጠቃላይ እንደ ሀገር በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም እኛም ከልብ ያዘን መሆኑን ነው የምገልጸው።
የዩኒቨርሲቲው ተማሪ ድምጽ ነው የሰማነው። የደሴ ዘጋቢያችን ተከታትሎታል። በዩኒቨርሲቲዎች የሚካሄዱ ግጭቶች ታስቦባቸውና በጀት ተመድቦላቸው የሚከናወኑ ድርጊቶች ናቸው ሲሉ የሳይንስና ከፍተኛ ትምህርት ሚኒስትሯ አስታወቁ።
ባለን መረጃ ታቅዶ በጀት ተይዞ ስልጠና ተሰጥቶ ስምሪት ተደርጎ የተካሄደ ግጭት እንጂ ዝም ብሎ ድንገተኛና የሁለት ልጆች ጥል እንዳልሆነ የሚያሳዩ በርካታ ምልክቶችና መረጃዎችም አሉ።
የሚኒስትሯን የፕሮፌሰር ሂሩት ወልደ ማርያምን ድምጽ ነው የሰማነው። ዘገባዎች አካተናል። ለዛሬ በአብይ ርዕስ የያዝነው ደግሞ የኢራን ቁድስ ልዩ ኃይል አዛዥ ጀኔራል ቃሲም ሱሌማኒ በዩናይትድ ስቴትስ የሚሳይል ጥቃት መገደላቸውና በዚሁ ዙሪያ ያሉትን አስተያየቶች ጨምሮ የያዘ ነው። አብራችሁ እንድታመሹ ከአክብሮት ጋር ጋብዛለሁ። አሁን በቀጥታ ለዓለም ዜናው ወደ አዳነች እመራለሁ።
በቅድሚያ ርዕሰ ዜናዎቹ። የአማራ ክልል መንግሥት ከ2000 በላይ ለሚሆኑ የሕግ ታራሚዎች ይቅርታ ማድረጉ የክልሉ ጠቅላይ አቃቤ ሕግ ገለጸ። ዩናይትድ ስቴትስ ኢራቅ ውስጥ ባካሄደችው የአየር ድብደባ የኢራንን ምርጥ ኩድስ ኃይል መሪን በመግደል በሀገሪቱ ላይ ከባድ ጉዳት አደረሰች። የቱርክ ምክር ቤት ወታደራዊ ኃይል ወደ ሊቢያ ለመላክ የቀረበውን የውሳኔ ሐሳብ ትላንት በቀላሉ አጽድቆታል። አሁን ዜናዎች በዝርዝር። የአማራ ክልል መንግሥት ከ2000 በላይ ለሚሆኑ የሕግ ታራሚዎች ይቅርታ ማድረጉ የክልሉ ጠቅላይ አቃቤ ሕግ ገለጸ። ከእነዚህ ውስጥ ሶስቱ የዩኒቨርሲቲ መግቢያ ውጤት ያመጡ ተማሪዎች መሆናቸው ተገልጿል። አስቴር ምስጋናው ከባህር ዳር ዝርዝር ዘገባ ልካለች።
የአማራ ክልል ጠቅላይ አቃቢ ሕግ አቶ ገረመው ገብረ ጻዲቅ ዛሬ በሰጡት ጋዜጣዊ መግለጫ የክልሉ መንግስት መጪውን የገና በዓል ምክንያት በማድረግ ለ2135 የሕግ ታራሚዎች ይቅርታ ማድረጉን ገልጸዋል።
በተሻሻለው የአማራ ክልል ሕገ መንግስት አንቀጽ 58(6) መሰረት ለታራሚዎች ይቅርታ የመስጠት ስልጣን የክልሉ መስተዳድር ምክር ቤት ነው። በልዩ ልዩ ወንጀሎች ተከሰው ጥፋተኛ ተሰኝተው ቅጣት ተወስኖባቸው የእስራት ጊዜያቸውን እየፈጸሙ የሚገኙ እና ሙሉ በሙሉ መስፈርቱን ያሟሉ በጤና መስፈርት መሰረት የይቅርታ ተጠቃሚ እንዲሆኑ የውሳኔ ሀሳብ ቀርቦ በመስተዳድር ምክር ቤቱ በይቅርታ እንዲፈቱ ውሳኔ ያሳለፈላቸው በድምሩ 36 ታራሚዎች ናቸው። የከፍተኛ ትምህርት ውጤት በማምጣታቸው ምክንያት የታሰሩት ከግምት ውስጥ ሳይገባ በይቅርታ ሊፈቱ እንደሚችሉ ስለሚደነግግ ይህንን ከግምት በማስገባት ቦርዱም ተቀብሎት የውሳኔ ሀሳብ አቅርቦ ነበር። መስተዳድር ምክር ቤቱ ይህንን ተቀብሎት እነኚህ ሶስት ወጣት እና ዩኒቨርሲቲ መግቢያ የከፍተኛ ትምህርት ውጤት ያመጡ በይቅርታ ከማረሚያ ቤት እንዲወጡ ተደርጓል። በአጠቃላይ በይቅርታ እንዲፈቱ የተደረጉት ወንድ 2087፣ ሴት 48 በድምሩ 2135 ታራሚዎች መስተዳድር ምክር ቤቱ ውሳኔ ካሳለፈበት ከታህሳስ 21 ቀን ጀምሮ በይቅርታ ከሚገኙበት ማረሚያ ቤቶች ይፈታሉ ማለት ነው።
አቶ ገረመው የክልሉ የይቅርታ ቦርድ በየደረጃው የሚገኙ የይቅርታና የእርቅ አጣሪ ኮሚቴዎችን መሰረት ያደረገ ግምገማ ተካሂዶ ነው የይቅርታ ውሳኔው የተላለፈ ብለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ኬንያ ህጋዊ ባልሆነ መንገድ ገብተዋል የተባሉ 13 ኢትዮጵያውያን በኬንያዋ ክርኛንግ ግዛት ከአደንዛዥ እጽ ጋር ተይዘዋል ሲል የሀገሪቱ ፖሊስ አስታውቋል። ገልሞ ዳዊት ዝርዝሩን ይዟል።
ኬንያ ፖሊስ ኢትዮጵያውያን ፍልሰተኞች እንደያዛቸው የተነገረው በአገሪቱ ደቡብ ማዕከላዊ ግዛት በመትገኘው ክርኛጋ ግዛት ውስጥ ነው። ወደ ናይሮቢ ያመሩ ነበር የተባሉ 13ቱም ተይዘዋል። በግል መኪና ወደ ናይሮቢ ይጓዙ የነበሩ ናቸው ከተባሉ 13 ኢትዮጵያውያን ብዙዎቹ ወጣቶች እንደሆኑም የገለጸው ፖሊስ መኪናቸውን ያስቆመው ከፍጥነት በላይ ስትጓዝ ለነበረና አሽከርካሪው መሰወሩን ገልጿል። የኬንያ ክርኛጋ ግዛት ፖሊስ ጣቢያ አዛዥ ኮሚሽነር ሊያኪዴ ከኢትዮጵያውያኑ ጋር 20 ኪሎ ግራም እጽ መገኘቱንም ተናግረዋል።
Exactly when the vehicle was searched, the officers recovered 20 kilograms cannabis sativa.
Commissioner Lea, ኢትዮጵያውያኑ ከ14 እስከ 24 እድሜ ክልል ውስጥ የሚገኙና ሁሉም ወንዶች መሆናቸውን ተናግረዋል። ፖሊስ እስካሁን ባደረገው ማጣራት የመኪናውን ባለቤት ማግኘቱንና መኪናውን ሲያሽከረክር ነበር የተባለውን ግለሰብ እያፈላለገ መሆኑን ገልጸዋል። ዛሬ ጠዋት ኢትዮጵያውያኑ ፍርድ ቤት ቢቀርቡም አስተርጓሚ በመጥፋቱ የክርኛጋ ፍርድ ቤት ብይን መስጠት አለመቻሉን ኮሚሽነር ሊያ ለአሜሪካ ድምጽ ተናግረዋል። ኢትዮጵያውያኑ የክርኛጋ ችሎት አስተርጓሚ እስኪፈልግ በእስር እንደሚቆዩም ተገልጿል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞን ለዘገባው እናመሰግናለን። ለሶስት ዓመታት ያክል ሶሪያ ውስጥ እስላማዊ መንግስት ነኝ በሚል ቡድን እገታ ውስጥ የቆዩ ደቡብ አፍሪካዊ የፎቶ ጋዜጠኛ ወደ ቤታቸው መመለሳቸውን ቤተሰቦቻቸው አረጋግጠዋል። ዘጋቢያችን አኒታ ፓውል ከጆሃንስበርግ ዝርዝር ዘገባውን ልካለች። ሀብታሙ ስዩም ያሰማናል።
ሽራዝ ሙሐመድ የታገተው በአውሮፓውያኑ 2017 ዓ.ም ነበረ። ጊፍት ኦፍ ዘ ጊቨርስ የለጋሾች ስጦታ የተሰኘው የረዴት ቡድን እንደተናገረው ሽራዝ በወቅቱ በሀገሪቱ ውስጥ በተፈጠረው አውዳሚና አሰቃቂ የእርስ በርስ ጦርነት ሰበብ ሶሪያውያን የሚደርስባቸውን ፍዳ እየዘገበ ነበረ። በያዝነው ታህሳስ ግብረሰናይ ቡድኑ በትዊተር ገጹ ላይ የፎቶ ጋዜጠኛው መፈታቱንና ወደ ሀገሩ ይመለስ ዘንድ የደቡብ አፍሪቃና ቱርክ መንግስታት ትብብር እየተጠበቀ እንደሆነ አስታውቋል። ሽራዝ ሙሐመድ በምን ሁኔታ ሊለቀቅ እንደቻለ እስካሁን ግልጽ የሆነ ነገር የለም። ሮይተርስ የዜና አውታር የለጋሾች ስጦታ የተሰኘውን ግብረሰናይ ድርጅት ጠቅሶ እንደጻፈው የደቡብ አፍሪቃ መንግስት ሽራዝ ሙሐመድ አብሯቸው እንዳለ ከሚታመኑት የቱርክ የደህንነት ባልደረቦች ጋር እየተነጋገረ ነው። ግብረሰናዩ ድርጅት ተጨማሪ መረጃዎችን ማግኘት እንዳልቻለ አክሎ ገልጸዋል። የሽራዝ ቤተሰቦች ዛሬ አርብ ባወጡት መግለጫ ደግሞ የፎቶ ጋዜጠኛው ከቤተሰቡ ጋር መቀላቀሉን አረጋግጠዋል። ይሁንና የሽራዝን ጊዜያዊ ሁኔታ በመጥቀስ ጥያቄዎች ገለል ሊሉላቸው ዘንድም በመጠየቅ ተጨማሪ አስተያየት ከመስጠት ተቆጥበዋል።
ሀብታሙን እናመሰግናለን። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ኢራቅ ውስጥ ባካሄደችው የአየር ድብደባ የኢራንን ምርጥ ኩድስ ኃይል መሪን በመግደል በሀገሪቱ ላይ ከባድ ጉዳት አድርሳለች። ምናልባትም አደጋ ሊያስከትል የሚችል እርምጃ ተደርጎ ታይቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የተወሰደው እርምጃ ተገቢ ነው በማለት ተከላክለዋል። ሟቹ ጀነራል በብዙ ሺዎች ለሚቆጠሩ አሜሪካውያን ሞት ተጠያቂ ናቸው ብለዋል። ጀነራል ቃስም ሱሌማን ለረጅም ጊዜ በብዙ ሺህ የሚቆጠሩ አሜሪካውያንን ገድለዋል ወይም ክፉኛ አቁስለዋል። ሌሎች ብዙ ተጨማሪዎችን ለመግደልም ሲያሴሩ ነበር ብለዋል ትራምፕ ዛሬ በትዊተር ባወጡት መልእክት። የዩናይትድ ስቴትስ መከላከያ ሚኒስቴር የኩድስ ኃይል አዛዥ ጀነራል ቃስም ሱሌማን መገደል ትላንት ሌሊት ባወጣው መግለጫ ባረጋገጠበት ወቅት የአየር ድብደባው የተካሄደው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባዘዙት መሰረት መሆኑን ጠቅሷል። በውጭ ሀገራት ያሉት የዩናይትድ ስቴትስ ሰራተኞችን ለመጠበቅ የተወሰደ ወሳኝ እርምጃ ነው ብሎታል መከላከያ ሚኒስቴሩ ባወጣው መግለጫ። መግለጫው አያይዞም ጀነራል ሱሌማን በኢራቅና በመላው ቀጠና ያሉትን አሜሪካውያን ዲፕሎማቶችን እንዲሁም የወታደራዊ ኃይል አባላትን ለማጥቃት ሲያቅዱ ነበር ይላል። ይህ እርምጃ የተወሰደው ለወደፊቱ የኢራንን የማጥቃት እቅድን ለመከላከል ነው ይላል መግለጫው። በዓለም ዙሪያ ያሉትን ሰዎችንና ጥቅማችንን ለመጠበቅ አስፈላጊውን እርምጃ መውሰድ እንቀጥላለን ሲልም መግለጫው ዝቷል። የዩናይትድ ስቴትስ ባግዳድ አይሮፕላን ማረፊያ ላይ ባካሄደችው የአየር ድብደባ በኩድስ ኃይል አዛዥ ጀነራል ቃስም ሱሌማን ላይ የፈጸመችው የግድያ እርምጃ በአንድ በኩል የበቀል ጥሪ አስከትሏል፣ በሌላ በኩል ደግሞ የመገታት ሁኔታ እንዲኖር ሐሳብ እየቀረበ ነው። የኢራን የውጭ ጉዳይ ሚኒስትር መሐመድ ጃቫድ ዛሪፍ የጀነራል ቃሲም ሱሌማን መገደል የሽብር ተግባር ነው፣ የኢራቅን ሉዓላዊነትንም ይጥሳል ብለዋል። ጀነራሉ ዋና የኢራን ወታደራዊ ስትራቴጂስት እንደነበሩ ተገልጿል። የሱሌማኒ መስዋዕትነት ኢራን የአሜሪካን ተስፋፊነት ለመቋቋምና እስላማዊ እምነታችንን ለመከላከል በበለጠ ቁርጠኝነት እንድትሰራ ያደርጋታል ይላል የኢራን ፕሬዚደንት ሐሰን ሩሃኒ ያወጡት መግለጫ። ኢራንና ሌሎች በቀጠናው ያሉ ነጻነት ፈላጊ ሀገሮች እንደሚበቀሏቸው ጥርጣሬ አይኖርም ሲሉም ፕሬዚዳንቱ አክለዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ የአየር ድብደባው የተካሄደው ምክር ቤቱ ሳያውቅ ነው ካሉ በኋላ የግጭት መባባስ አደጋን ይተነኩሳል ብለዋል። አሜሪካና የተቀረው ዓለም ውጥረቶች መመለሻ በሌለበት ደረጃ እንዲባባሱ አይፈልጉም ብለዋል። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብ ሁሉም ወገኖች እንዲረጋጉ ጥሪ አቅርበዋል። የፍልስጤማውያኑ ሐማስ ቡድን ቃል አቀባይ የጀነራሉ ሞት የቀጠናው በር ከሰላምና መረጋጋት በስተቀር ለሁሉም አይነት ነገሮች ክፍት እንዲሆን ያደርጋል፣ ለዚህ ተጠያቂ የምትሆነውም ዩናይትድ ስቴትስ ናት ብለዋል። የቻይና መንግስት ቃል አቀባይ ደግሞ ቻይና በዓለም አቀፍ ግንኙነት ኃይል መጠቀምን ትቃወማለች፣ የሚመለከታቸው ወገኖች ሁሉ በተለይም ዩናይትድ ስቴትስ እንዲገቱና የውጥረት መባባስን እንድታስወግድ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒ ጉተሬሽ ዛሬ ባወጡት መግለጫ ጉዳዩ በጽኑ እንዳሳሰባቸው ገልጸው ዓለም በፋርስ ባህረ ሰላጤ ሌላ ጦርነት እንዲከፈት አያስፈልገውም በሚል አስጠንቅቀዋል። የቱርክ ምክር ቤት ወታደራዊ ኃይል ወደ ሊቢያ ለመላክ የቀረበውን የውሳኔ ሐሳብ ትላንት በቀላሉ አጽድቆታል። ይሁንና የቱርክ ኃይሎች በሊቢያ የእርስ በርስ ጦርነት ውስጥ የመግባታቸው ጉዳይ ስጋትንና ውድመትን ማስከተሉ አልቀረም። ውሳኔው ያለፈው 325 በ184 ድምፅ ሲሆን የቱርክ ፕሬዚደንት ረጀፕ ታይፕ ኤርዶዋን ዓለም አቀፍ እውቅና ያገኘውን ብሔራዊ ውል የተባለውን በሊቢያ ያለ መንግስትን ለመርዳት ወታደሮች እንዲልኩ የአንድ ዓመት ፈቃድ ሰጥቷቸዋል። ይኸው መንግስት በአሁኑ ወቅት ምስራቅ ሊቢያን በሚቆጣጠሩት ጀነራል ኻሊፍ ሀፍታር ወታደራዊ ኃይል እንደተከበበ ነው። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ባለፈው ዓመት ምርጡን የኢራን አብዮታዊ ጓድን የውጭ ሀገር አሸባሪ ቡድን በሚል ፈርጀውት ነበር። ዩናይትድ ስቴትስ አንድን የውጭ ሀገር ወታደራዊ ኃይልን በኦፊሴል በአሸባሪነት ስትፈርጅ ለመጀመሪያ ጊዜ ነው። ጠበብ ታዲያ እንዲህ አይነት ውሳኔ የሻከረው የሁለቱ ሀገሮች ግንኙነት ክፉኛ እንዲባባስ ያደርጋል ብለው ነበር። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ።
አዳነች ፍሳዬን ለዜናዎቹ አመሰግናለሁ። ከአጭር ሞገድና ከናይል ሳት በተጨማሪ 94.3 አሀዱ ሬዲዮ ላይም ስርጭታችንን በቀጥታ ለማግኘት ትችላላችሁ። ለሁለተኛው አጋማሽ ከያዝናቸው መሰናዶች አንድ ሁለቱን ላስተዋውቅ። በየመን በቀጠለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን የሚመለከት አንድ ዘገባ ይኖረናል። ቁራኛዬ ከተባለው አዲስ ፊልም አዘጋጅ ጋር የተደረገ ቆይታም አለን።
እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ 100 ዓመት ሄደን እንማር፣ ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ 100 ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው።
ዶክተር ሞገስ ታፈሰ ይባላሉ። የቁራኛዬ ፊልም አዘጋጅ ናቸው። ወደ ኋላ ላይ ይቀርባሉ። አሁን በቀጥታ ወደ መጽሔት ክፍለ ጊዜ ይሆናል የምናመራው። በቅድሚያ አብይ ርዕሱ የኢራን ቁድስ ልዩ ኃይል አዛዥ ጀነራል ቃሲም ሱሌማኒ በዩናይትድ ስቴትስ የሚሳይል ጥቃት ከመገደላቸው ጋር የተለያዩ አስተያየቶች እየተሰሙ ነው። አዛዡን ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የገደለውን የሚሳይል ጥቃት ያዘዙት ፕሬዚደንት ዶናልድ ትራምፕ ናቸው። ማይክል ብራውን እና ጄፍ ሰልድን ያጠናቀሯቸውን ዘገባዎች ሶሎሞን አባተ አሰናድቷቸዋል።
ፕሬዚደንት ዶናልድ ትራምፕ በጀነራል ቃሲም ሱሌማኒ ላይ የተፈጸመውን ጥቃት ያዘዙት ኢራን እያቀደች የነበረቻቸውን የወደፊት ጥቃቶች ለማስቆም ነው ብሏል የመከላከያ መስሪያ ቤቱ ዋሽንግተን ላይ ዛሬ ባወጣው መግለጫ። ጀነራል ሱሌማኒ ኢራቅ ውስጥና በመላ አካባቢውም በአሜሪካውያን ዲፕሎማቶችና ወታደሮች ላይ ጥቃት ለማድረስ እቅዶችን እያዘጋጁ ነበር ብሏል መግለጫው አክሎ። የዛሬ ጠዋቱን የሚሳኤል ጥቃት ተከትሎ የወጣው የፔንታገን መግለጫ በማስከተል ጀነራል ሱሌማኒና ያዙት የነበረው ምርጥ ነው የሚባለው ቁድስ ልዩ ኃይል በመቶዎች በሚቆጠሩ አሜሪካውያንና የጥምረቱ አባል የሆኑ አገሮች ዜጎች እንዲሁም ለሺዎች መቁሰል ተጠያቂ እንደሆነም አመልክቷል። ምንም እንኳ ስለ ጥቃቱ ፔንታገን ያወጣው ዝርዝር ባይኖርም ጀነራሉና ሌሎችም በርካታ ቁጥር ያላቸው የተባሉ ሰዎች ይጓዙባቸው የነበሩ ተሽከርካሪዎች ባግዳድ ዓለም አቀፍ አይሮፕላን ጣቢያ በሮኬት መመታታቸውን ከኢራቅ የወጡ ሪፖርቶች ጠቁመዋል። የአጠቃላይ ጉዳት መጠን ለጊዜው ባይታወቅም የአይሮፕላን ጣቢያውን የፕሮቶኮል ሹም ጨምሮ ቢያንስ 7 ሰዎች ከጀነራል ሱሌማኒ ጋር ሳይገደሉ እንዳልቀረ የሚጠቁሙ መረጃዎች እየወጡ ነው። ይህ በእንዲህ እንዳለ ዛሬ ባግዳድ ውስጥ አደባባይ የወጡ ጸረ መንግሥት ሰልፈኞች በግድያው የተደበላለቁ ስሜቶችን አንጸባርቀዋል። የቃሲም ሱሌማኒና የአቡ ማህዲ አልሙሐንዲስ ግድያ ኢራቅን እያወደሙ ያሉ የተበላሹ ፓርቲዎችን ያጠፋል ነው የሚለው ከሰልፈኞቹ አንዱ አህመድ ጃባር። አቡ ማህዲ አልሙሐንዲስ ከጀነራል ሱሌማኒ ጋር የተገደሉ በኢራን የሚደገፈው ህዝባዊ የንቅናቄ ኃይሎች የሚባለው ኢራቃዊ ኃይል መሪ ናቸው።
አሜሪካ ወኢራን ይሕሉን መሻክልም ኻርጅ።
ሌላው የባግዳዱ ሰልፈኛ ደግሞ አሜሪካና ኢራን ችግሮቻቸውን መፍታት ያለባቸው ከኢራቅ ውጪ ነው ይላል። እዚህ ኢራቅ ውስጥ ግብ ግብ እንዲገጥሙብን አንፈልግም። የነርሱ እዚህ መጣላት ለኛ ችግሮች መልስ አይሰጥም ብሏል። እዚህ ታህሪር አደባባይ ላይ የተሰበሰብነው የሱሌማኒንም ሆነ የማንንም የሌላ ሰው ግድያ አንደግፍም፣ ምክንያቱም ከዚያ ለኛ ጠብ የሚልልን የለም ብሏል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ የዛሬውን የጀነራል ሱሌማኒን ግድያ መንግስታዊ ሽብር ፈጠራ ሲሉ ዩናይትድ ስቴትስን ከሰውበታል። ሱሌማኒ ኢራቅ ውስጥ እስላማዊ መንግስት ቡድንን በመዋጋታቸው ዩናይትድ ስቴትስ ገደለቻቸው ሲሉም ዛሪፍ ዋሽንግተንን ወንጅለዋል። የኢራን ቴሌቪዥን ሱሌማኒን ሰማዕት ሲል ጠርቷቸዋል።
ሰሎሞን አባተን ለዘገባው እናመሰግናለን። የምሽቱ ዋና አዘጋጅም ነው ሰሎሞን። አሁን በተከታታይ በተለያዩ የኢትዮጵያ ከተሞች ካሉን ሪፖርተሮቻችን የደረሱንን ዘገባዎች ይሆናል በመጽሔት ክፍለ ጊዜ የምናቀርበው። ከአዲስ አበባ እንጀምራለን። በዩኒቨርሲቲዎች የሚካሄዱ ግጭቶች ታስቦባቸውና በጀት ተመድቦላቸው የሚከናወኑ ድርጊቶች እንደሆኑ የሳይንስና ከፍተኛ ትምህርት ሚኒስትሯ አስታውቀዋል። ችግሩ በበረታባቸው ክልሎች የተሰማሩ መርማሪ ቡድኖችም የእርምጃ ምክረ ሀሳብ ማቅረባቸውም ተመልክቷል። መለስካቸው አምሃ ዝርዝሩን ይዟል።
የሳይንስና ከፍተኛ ትምህርት ሚኒስትር ፕሮፌሰር ሂሩት ወልደማርያም ለሁለት ቀን የሚቆየውን የተቋማዊ ለውጥ ምክር ቤት የምክክር መድረክ ሲከፍቱ ባደረጉት ንግግር ካተኮሩባቸው ዋናውና ቁም ነገሮች አንዱ በሀገሪቱ ከፍተኛ የትምህርት ተቋማት ውስጥ የሚታየውን አለመረጋጋትና አልፎ አልፎ እየደረሰ በሚገኘው ግጭት ላይ ነበረ። ባለፉት ሁለት ሳምንታት የመረጋጋት ምልክቶች የታዩ ቢሆኑም እዚህም እዚያም የማገርሸት ምልክቶች እንዳሉ፣ ቅስቀሳዎችም እየተካሄዱ እንደሆነ ሚኒስትሯ ተናግረዋል። በእሳቸው ግምት ይህን የሚያደርጉ አካላት በዩኒቨርሲቲ ውስጥ ትንሿ ኢትዮጵያ በሁሉም ገጽታዋና ይዘቷ የምትገኝ ስለሆነች ሙከራ እያደረጉ ናቸው ብለዋል። ከግምት ባለፈም በእጅ የተጨበጠ መረጃ እንደሚያረጋግጠው ከዚህም በላይ እየተከናወነ እንደሆነ ፕሮፌሰር ሂሩት ወልደማርያም በይፋ ገልጸዋል።
ባለን መረጃ ታቅዶ በጀት ተይዞ ስልጠና ተሰጥቶ ስምሪት ተደርጎ የተካሄደ ግጭት እንጂ ዝም ብሎ ድንገተኛና የሁለት ልጆች ጥል እንዳልሆነ የሚያሳዩ በርካታ ምልክቶች እና መረጃዎችም አሉ። ከዚህ ጋር ተያይዞ የሚመለከተው አካል ተገቢውን እርምጃ ይወስዳል። እኛም እናንተም በሴኔት ሌጅስሌሽኑ መሰረት እርምጃ ወሰዱ። ተማሪ ላይም ሆነ ሰራተኛ ላይ አግባብ ያለው እርምጃ ወስዳችሁ ወደ መሰረታዊ ዋና ስራችን ፈጥነን እንግባ ብለን ባሳሰብነው መሰረት እየተካሄደ ነው። ላመሰግናቸው እወዳለሁ። በዚህ
በተለይም ችግሩ በበረታባቸው በኦሮሚያና በአማራ ክልሎች ሚኒስቴር መስሪያ ቤቱ ጉዳዩን የሚመረምሩ ቡድኖች አሰማርቶ እንደነበረ ሚኒስትሩ አብራርተዋል።
አሁን ላይ በተለይ ያለፉት ሁለት ሳምንታት 77 ሰዎችን ያካተተ ቡድን በእነዚህ ክልሎች ችግሩ ባለባቸው ዩኒቨርሲቲዎች ልከን ከፓርላማ፣ ከቦርድ፣ ከሚኒስቴር መስሪያ ቤቱ እና ከሌሎችም የሁለቱ ክልሎች ከፍተኛ አመራሮች እና ሌሎች የሚመለከታቸው ያሉበት ከላይ እስከታች ገምግመው አወያይተው የከተማው ነዋሪም ጭምር ችግሩን ለይተው ለእኛ ለሌላውም የሚመለከተው አካል እርምጃ መወሰድ ያለበትን አመላክተው ሪፖርት አድርገዋል። በዛ መሰረት በቀጣይ የምንሄድበት ነው የሚሆነው።
የዘንድሮ የትምህርት ዘመን እክል እንዳጋጠመው ያስታወሱት ፕሮፌሰር ሂሩት በቁጥራቸው ከፍ በሚሉት ዩኒቨርሲቲዎች ግን የመማር ማስተማሩ ሂደት በተሳካ ሁኔታ እየተከናወነ እንደሆነ ገልጸዋል።
ምንም እንኳን በርካታ የቅድመ ዝግጅት ስራ ክረምት ላይ በተለየ ሁኔታ ተደርጎ በማያውቅ ሁኔታ እስከ ወረዳ ድረስ ወርደን ተማሪዎቹ ከመግባታቸው በፊት አእምሯቸውን ሊያበለጽግ ይችላል የተባለ ስራ ተሰርቶም ቢሆን አላለፍነውም። ከመጡ በኋላ የሰው ህይወት እስከ መጥፋት፣ ንብረት እስከ መጥፋት፣ አካል እስከ መጉደል የትምህርት ፕሮግራሙም አካዳሚ ካሌንደሩም ተቆራርጦ በታሰበው ልክ ያለመሄድ ነገር ገጥሞናል አልፎ አልፎ። በአንጻሩ ደግሞ ምንም ነገር ኮሽ ያላለባቸው ከግማሽ በላይ የሚሆኑ ከፍተኛ ትምህርት ተቋሞች አሉ።
እንደ ሚኒስትሯ አገላለጽ ከሆነ ለእነዚህ በዩኒቨርሲቲዎች የሚታዩት የሰላምና መረጋጋት እጦት ወይንም በተቃራኒው የተሻሉ ሁኔታዎች መታየት ተጨባጭ ምክንያቶች አሏቸው።
ከአመራሩ ጀምሮ ዩኒቨርሲቲዎቹ የሚገኙበት አካባቢያዊ አስተዳደርና የፖለቲካ ሁኔታ ጨምሮ ሌሎች ሁኔታዎችም ለዚህ ምክንያት ናቸው ብለን ነው የምንወስደው። በደንብ ጠበቅ አድርገው የያዙ አመራሮች፣ በደንብ ጠበቅ አድርገው የያዙ የክልል መስተዳድሮች፣ የዞን የከተማ ከንቲባዎች ትንሽ ነገር እንኳን ቢከሰት ወዲያው በአጭር ጊዜ ሪቨርስድ ሆኗል። ወደ መደበኛ ስራቸው ገብተዋል ተቋሞቹ። አንዳንዶቹ ጋር ደግሞ በሚፈለገው ደረጃ ያልተያዙ ብሎ መውሰድ ይቻላል። ግምገማም አለ። ቲም ልከን አስገምግመና ወጣ ገባ የመሆን የበለጠ ፈተናው የመክበድ ሁኔታ አለ።
በዚህ የተቋማዊ ለውጥ ምክር ቤቱ የምክክር መድረክ ዩኒቨርሲቲዎችን በተልእኮና በልህቀት የመለየት ስራ ያለበት ደረጃ፣ የስርዓተ ትምህርት ትግበራና በሌሎች ርዕሶች ላይም ውይይት ይደረጋል። የዓለም ዩኒቨርሲቲዎች ማዕረግ አውጪ ማዕከል ወይንም በእንግሊዝኛ አጠራሩ ሴንተር ፎር ወርልድ ዩኒቨርሲቲ ራንኪንግ ለ2020 ባወጣው መረጃ አዲስ አበባ ዩኒቨርሲቲ ከአፍሪካ ዩኒቨርሲቲዎች በአስረኛ ደረጃ ላይ ተቀምጠዋል። ሚኒስትር ሂሩት ወልደማርያም ይህንን በሀገሪቱ የዩኒቨርሲቲ ታሪክ ለመጀመሪያ ጊዜ ነው ያሉትን አውስተው በመልካም ዜናነቱ ለጉባኤው አብስረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን እናመሰግናለን። በዩኒቨርሲቲዎች ጸጥታና መረጋጋት ዙሪያ ያተኮረ ዘገባ ነው አሁንም የምንቀጥለው። ትናንት ሕይወቱ ባለፈው የወሎ ዩኒቨርሲቲ ተማሪ ግድያ ላይ እጁ አለበት ተብሎ የተጠረጠረ አንድ ተማሪ ከሶስት ግብረአበሮቹ ጋር በቁጥጥር ስር መዋሉን ዩኒቨርሲቲው አስታውቋል። ሟቹ ሰይድ ጦይብ የሁለተኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነበር ሲሉ ተማሪዎች ጠቅሰዋል። የደሴው ዘጋቢያችን መስፍን አራጌ ዝርዝሩን ይዟል።
የዩኒቨርሲቲው ፕሬዚዳንት ዶክተር አባተ ጌታሁን ዛሬ በተለይ ለአሜሪካ ድምጽ በሰጡት መግለጫ በትናንት ሁለት ለአንድ ተማሪ ሞት ምክንያት የሆነውን ግጭት የዩኒቨርሲቲው ማህበረሰብ ከጸጥታ ኃይሉ ጋር በመሆን እስከ እኩለ ሌሊት ክትትልና ምርመራ ሲያደርግ መቆየቱን ገልጸዋል።
ዩኒቨርሲቲ አመራሮች አልወጣንም። የደሴ ከተማ ጸጥታ፣ ፌዴራል ፖሊስ፣ አድማ ብተና፣ የደሴ ከተማ ይህን የሚመለከታቸው ከፍተኛ አመራሮች ሁላችንም ሆነን ተማሪዎቻችን ጋር ሆነን አንድ ሶስት ብሎክ ላይ ማተኮር ነበረብን። ከምሽቱ ሶስት ሰዓት ጀምረን ፍተሻ ያደረግን አራት ሰዓት ላይ በተለይ ተማሪዎቻችን መረጃ ሰጥተውን ስለነበር በቴክኖሎጂ የተደገፈ የት አካባቢ ይህን ያደረገው ክትትል ስናደርግ ውለን መውጫ በሮችን ዙሪያውን ዘግተን ውለን አራት ሰዓት አካባቢ ላይ ይህን ተጠርጣሪ ግለሰብ በቁጥጥር ስር አውለናል። ከፌዴራል፣ ከክልል፣ ከደቡብ ወሎ፣ ከደሴ ከተማ ያለ ኦልሞስት ወደ አንድ ወር አካባቢ ሊጠጋ የሚችል የምርመራ ቡድን አለ። ተጨማሪ መረጃዎችን እየሰበሰቡ ዙን ያደሩት ያንን መሰረት አድርገን ዝርዝር መረጃ እናሳውቃለን።
ከተጠርጣሪው ተማሪ ጋር ግብረ አበሮች ናቸው የተባሉ ሶስት ተማሪዎችን በቁጥጥር ስር መዋላቸውን ጠቁመዋል። ትናንት በደረሰው ጉዳት ህይወቱ ያለፈው ተማሪ ለተጨማሪ የአስከሬን ምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኮ ዛሬ ምርመራ ሲደረግ እንደቆየ ጠቁመው ህይወቱን ላጣው ተማሪ ቤተሰብ መጽናናትን ተመኝተዋል። ከዚህ በኋላ የጠነከረ እርምጃ እንወስዳለን ያሉት ፕሬዚዳንቱ በተለያዩ ጊዜያት ከተፈጠሩ ረብሻዎች ጋር በተያያዘ የተጠረጠረ አንድ የዩኒቨርሲቲው ባልደረባ ከስራ መታገዱንም አመልክተዋል። ሌሎች እርምጃዎችንም እየተወሰዱ ነው ብለዋል።
አጠቃላይ ከመጀመሪያው አደጋ ጋር በተያያዘ በህይወት መጥፋት፣ ንብረት ማውደም፣ አካል ማጉደል ጋር የተያዙ ልጆችን በተከታታይ ሆን ተብሎ ይህንን የሚያቀጣጥሉ ሰዎች አሉ የተባሉትን መረጃ መሰረት እያደረግን እርምጃ እየወሰድን ያለን አናግደናል።
ሰራተኛ ነው።
ወደ 10 የሚሆኑ ደግሞ በህግ ፕሮሰስ ውስጥ ነው ያሉት። በርከት ያሉ ልጆችን የመጨረሻ ማስጠንቀቂያ አስፈርመናል።
ተዘዋውሬ ለማየት እንደሞከርኩትና ከአንዳንድ ተማሪዎች አስተያየት እንደተረዳሁት ትናንትናና ዛሬ በደሴ ካምፓስ የመማር ማስተማሩ ሂደት በተወሰነ ደረጃ ተቋርጧል።
በትልቁ ሰው አተናል፣ ልጃችን አተናል። ስለዚህ ከሀዘን ድባብ እንድንወጣ ስለፈለግን ነው። ኮምቦልቻ ምንም የተቋረጠ ነገር የለም። አንዱ ግቢያችን እዚህም የጤና ኮሌጅ እና የተለያዩ ፕሮግራሞች በራሳቸው የሚሄዱ አሉ። ግን ተወሰኑ ትምህርት ክፍሎች ላይ ከነገ ከቅዳሜ ጀምረን እየገቡ በቱቶሪያል የሚጠሩት ኢንዲቪጁዋሊ ዛሬ ዲኖች ጋር ተስማምተናል። ትምህርት እንጀምራለን። ማክሰኞ በዓል ነው። ሰኞ ጀምረን ክላስ እንጀምራለን።
መገናኛ ብዙሃን ካለባቸው ሙያዊ ኃላፊነት አንጻር ህዝብና ሀገር የማዳን ስራ ላይ ትኩረት እንዲያደርጉ ጠይቀዋል።
አብዛኛው ጥቃት የሚደረስባቸው ልጆቻችን ምንም የማያውቁ ሲበዛ ኢኖሰንት ናቸው። ሽንት ቤት አደጋ ይፈጸማል። ቤተ መጽሐፍት ወጥቶ ቤተክርስቲያን ደርሶ ሲመጣ እንዴት በጣም ፈተና ላይ ነው ያለ ነው። እና የሚዲያ አካላት ልንደጋግፍ ይገባል። ሰው እናውጣ። ዩኒቨርሲቲ ብቻ ሰው ያወጣል። ከዘረኝነት በሃይማኖት መቧደንን እንዲጠየፍ መስራት ያስፈልጋል። ሰው ሲሞት ነው ብዙ ኢንተርቪው የምንደረገው። መልካምን ነገር አይዘገብም፣ በጎ ነገር አይካፈልም። ችግር ሲፈጠር ያችን ችግር የሚያቀጣጥላት ብዙ ነው ያለው። በየትኛውም ቦታ ላይ አሁን መቆዘም አለ። ይህን ሁሉ ልንፈታው የምንችለው ሚዲያ ሲያግዝ ነው። ሚዲያ ደግሞ ፖዚቲቭ ኤነርጂ ይሁን፣ አዎንታዊ ግብአት ይሁን። ይሄ ብሄር ያ ብሄር፣ ይሄ ሃይማኖት ያ ሃይማኖት እያን ኢትዮጵያ ውስጥ አሁን ሊያፈርሱን የተነሱት በብሄርና በሃይማኖት ነው። በተለይ የሶስቱ አካባቢ በትግራይ በአማራ በኦሮሞ ላይ ያንዣበበው ደመና መጥፎ ነው። ሁሉም ከየጎጡ ይውጣና ሁሉም ከየጉድጓዱ ይውጣና ሁሉም ከየዘሩ ከየሃይማኖቱ ይውጣና ሰው ላይ ያተኩረን እንስ።
በተማሪው ሞት ምክንያት ተማሪዎች በጥልቁ ማዘናቸውን ይናገራሉ። ከቤተሰብ አልፎ ለሀገር የሚበጅ ትውልድን በእንደዚህ አይነት ሁኔታ ማጣት ያማል ይላሉ ተማሪዎቹ።
አሳዛኝ ሁኔታ ነው። አንድ የድሃ ልጅ ሊማር መጥቶ ባልታሰበ ሁኔታ ሲያልፍ እኔ በራሴ በኩል አዝኛለሁ። አጠቃላይ ተማሪውም ሀዘን ውስጥ ላይ ነው። እንደ ቤተሰቡ እና አጠቃላይ ወገኖች ሁሉም ቢሆን የተማሪው የግቢ ተማሪ መጽናናት እንመኛለን።
ግጭቱ በተፈጠረበት ሰዓት የት ነበር?
ግጭቱ በተፈጠረበት ሰዓት ያው ብዙዎቻችን ከእንቅልፍ እየተነሳን ነበር። ዶርም አካባቢ ነበር። ተረጋጋ መንፈስ ነበር። ወደ ክላስ ለመግባት ሁላችን ዝግጅት እያደረግን በነበረበት ሰዓት ነው የወንድማችን ህልፈት። እንደ አጠቃላይ እንደ ሀገር በተለይ በከፍተኛ ትምህርት ተቋማቶች የሚደርሱት ግጭቶች የሚያስከፍሉት የህይወት መስዋዕትነት ሁላችን የሚያሳዝን ነበር። ተማሪው ልቡ ተሰብሮ ነበር። ለወንድማችን ህልፈት ህይወት መጀመሪያ ለቤተሰቦቹ መጽናናትን እየተመኘን እንዲሁም እኛም ከልብ ያዘን መሆኑ ነው የምገልጸው።
ጸጥታው የሚያሰጋ ነገር ነበር?
በጸጥታው በኩል ከትናንትና ጀምሮ ወደው ችግሮቹ እንደዚህ ተፈጠሩ። ከልጁ ልፈተወት በኋላ ሁሉም ተደናግጦ ነበር ሲመለከት የነበረው እና ተማሪው ስሜታዊ ለመሆን ቢሞክርም የጸጥታ ሁኔታ ላይ ክፍተት አልነበራቸውም። ወደ ትምህርት ተመልሰን ፈተና እየወሰድን በነበረበት ሰዓት ነው እንደዚህ አይነት ግጭቶች የተከሰቱት። ይሄ ግጭት ደግሞ የሁሉም ተማሪ ፍላጎት የሚያማክል አይደለም። አብዛኛው ተማሪ ሙሉ በሙሉ በሚቻለው ሁኔታ የግጭቱ የራቀና ባህር ነበር። ምንም የሚያውቀው ነገር አልነበረም።
አሁንም አላስፈላጊ ግጭት ሊያስከትሉ የሚችሉ አንዳንድ ምልክቶች ስላሉ ጸጥታ ኃይሉ በንቃት እንዲጠብቅም ጠይቀዋል። ስማቸው እንዲጠቀስ ያልፈለጉ አስተያየት ሰጪዎች በዩኒቨርሲቲው ለተከሰተው ግጭት ሶስት መላምቶችን ያስቀምጣሉ። ከሌሎች ዩኒቨርሲቲዎች የመጡ ተማሪዎች በስውር ገብተዋል፣ አሊያም በዩኒቨርሲቲው እየተማሩ የሌሎችን ዓላማ ለማስፈጸም የሚንቀሳቀሰዋሉ፣ ወይም በቅርቡ በድሬዳዋና በወለጋ ዩኒቨርሲቲዎች የተወሰደው የመዝጋት እርምጃ በወሎ ዩኒቨርሲቲም እንዲደገም የሚፈልጉ ይኖራሉ። ለዚህ ደግሞ ማሳረጊያቸው ከተማሪነት ይልቅ የአክራሪ ፖለቲከኞችን አመለካከትና ቅስቀሳ እንደወረደ የሚያስተጋቡ ተማሪዎች መኖራቸውን በማመላከት ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
በቀጣዩ ዘገባ መስፍን እናመሰግናለን። በቀጣዩ ዘገባ ወደ ባህር ዳር ይሆናል የምናመራው። አንዳንድ የፖለቲካ ድርጅቶች የእምነት ተቋማትን ሽፋን በማድረግ የሚፈጽሙት ደባ ሊያቆሙ ይገባል ሲሉ ዛሬ በባህር ዳር ከተማ በተካሄደው የተቃውሞ ሰልፍ ላይ የተገኙ የእስልምና እምነት ተከታዮች አሳስበዋል። የሕግ የበላይነት እንዲከበርም በዚሁ ሰልፍ ላይ ጥሪ ቀርቧል። አስቴር ምስጋናው ከባህር ዳር።
ዛሬ በባህር ዳር ከተማ የተካሄደው ሰልፍ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተሳተፉበት በሞጣ ከተማ የደረሰውን የመስጊዶች ቃጠሎ በማውገዝ ድምጻቸውን ያሰሙበት ነው። ሰልፉ በሞጣ ከተማ በመስጊዶች ላይ የደረሰውን ቃጠሎ መነሻ ያደረገ ብቻ ሳይሆን ከቅርብ ጊዜ ወዲህ በሀገሪቱ በተለያዩ አካባቢዎች በእምነት ተቋማት ላይ እየደረሰ ያለውን ጥቃት ያወገዘ፣ ሚዛናዊ ያልሆነ ዘገባ የሚያቀርቡ ሚዲያዎችንም የተቸ፣ እንዲሁም በአንዳንድ አካባቢዎች በእምነት ነጻነት ላይ አለ ያለውን ገደብ ያወገዘ ጭምር ነው። የዚህ ሁሉ ውጣ ውረድ ማጠንጠኛው ደግሞ አንዳንድ የፖለቲካ ድርጅቶች ለዓላማቸው ማስፈጸሚያ የሃይማኖት ተቋማትን መምረጣቸው እንደሆነ ነው የሰልፉ ዋና አስተባባሪ አቶ ወርቁ ዑስማን ለአሜሪካ ድምጽ የተናገሩት።
በእምነቶች በኩል የፖለቲካ ድርጅቶች እጃቸውን ሊያነሱ ይገባል። በእምነት ተቋማት ላይ የሚያደርጉትን ደባ ሊያቆሙ ይገባል። አንዳንዶቹ የፖለቲካ ድርጅቶች እምነትን ሽፋን ለማድረግ የፖለቲካ ግብዓት ለማግኘት የሚያደርጉት እንቅስቃሴ ገደብ ሊበጅለት ይገባል። ይሄ ብቻም አይደለም። የሚዲያ ተቋማት፣ የማህበራዊ ድረገጽ ብሎገሮች እምነቶችን ለማተራመስና በተለይ በኢትዮጵያ ውስጥ ያለውን አብሮነታችን ለመዳድ የሚደረገው እንቅስቃሴ ገደብ ሊበጅለት ይገባል። ኢትዮጵያዊነታችን፣ አንድነታችን ኃይላችን ነው። እኛም እናምነው፣ ሌላውም እምነት ተከታይ የሚያምነው መስጂዶች አይፈርሱም፣ ቤተ ክርስቲያንም አይፈርስም፣ ኢትዮጵያም አትፈርስም። አፍራሾች ይፈርሳሉ። ይህን እኛም
አቶ ወርቁ አያይዘውም ለደረሰው ጉዳት ካሳ የሚሆን ስራ እንዲሰራም ጠይቀዋል።
ለፈረሱ መስጂዶች መንግስት ሙሉ ወጪያቸውን ሸፍኖ እንዲገነባ፣ ንብረታቸው ለወደመባቸው ሙስሊም ወንድሞቻችን በስቴም ሆነ ሞጣ ላይ በሚገኙ ሙስሊም ወንድሞቻችን ላይ የተዘረፈው ሀብታቸው፣ የተቃጠለው ቤታቸው ሙሉ በሙሉ መንግስት ወጪያቸውን ሸፍኖ እንዲሰራ፣ መስጊዶችንም እንዲሰራ፣ ንብረታቸውንም ካሳ እንዲከፍል ነው የምንጠይቀው።
በሰልፉ ማጠቃለያ ላይ የተገኙት የአማራ ክልል እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሼህ ሰይድ አህመድ በክልሉ የተለያዩ አካባቢዎች በመስጊዶች ላይ እየደረሰ ያለውን ጥቃት አውግዘው መንግስት የጀመረውን ህግ የማስከበር ስራ አጠናክሮ ሊቀጥል እንደሚገባ ጥሪ አቅርበዋል።
በሞጣ ከተማ በመስጊዶችና በሙስሊሞች የንግድ ድርጅቶች ላይ እየተጨፈረ ከቦታ ቦታ ያን ያህል ጥቃት ሲፈጸም የከተማ አስተዳደር፣ ፖሊስ፣ ሚሊሻ በአጠቃላይ የከተማ መንግስት አንዱን እንኳ ማዳን ያልቻለበትን እውን ችግሩ ከአቅም በላይ ሆኖ ነው ማለት አያስችልም። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤትም መረጃው እንደደረሰን ከክልሉ ርዕሰ መስተዳድርና የሰላም ግንባታ ቢሮ አመራር ጋር በመነጋገር ልዩ ኃይል ተልኮ መቆጣጠር ባይቻል ኖሮ የታቀደው የጥፋት እቅድ ከፍተኛ እንደነበር ለመገንዘብ ይቻላል። ስለሆነም የክልሉ መንግስት በሞጣ ከተማ የተፈጸመውን ወንጀል የቅርብ አመራር በመስጠት እያደረገ ያለውን ክትትል በማጠናከር ወንጀለኞችን ለህግ የማቅረቡ ተግባር በአፈጻጸም ችግር እንዳይደናቀም ትኩረት እንዲሰጠው እናሳስባለን።
ከ1500 በላይ የእስልምናና የክርስትና እምነት ተከታይ ወጣቶች በአስተባባሪነት በተሳተፉበት በዚሁ ሰልፍ ላይ የተገኘው የክርስትና እምነት ተከታይ ወጣት ቢኒያም ለሙስሊም ወንድሞቹ አጋርነቱን ለመግለጽ እንደወጣ ይናገራል።
ስሜ ቢኒያም ጆን ይባላል። በዋነኝነት የወጣሁት ሰላምን ለማስከበር ነው። እዚህ አካባቢ በጸጉረ ልውጦች ወይንም በማናቃቸው አካላት የክርስቲያንን ማዕተብ አንጠልጥለው ምናልባት ችግርን ሊፈጥሩ የሚችሉ ከሆነ ከነዛ ችግርን ለመታደግ ነው። ከዛ ውጭ ግን በእስልምናና በክርስትና ጉዳይ የብዙ ሺህ ዓመታት ታሪክ ያለን ህዝቦች ነው። ብዙ ሙስሊም ወንድሞችና ጓደኞች አሉ እና ለእነሱ አጋር መሆኔን ለማሳየት
የባህር ዳሩ ሰልፍ ከሌሎች አካባቢዎች ዝግጅቱ የተካሄደበት ምክንያት አስተባባሪዎቹ ሲገልጹ የሚያስፈልጉ ቅድመ ዝግጅቶችን ለማጠናቀቅና የጥበቃ ዋስትና እስኪሰጥ ድረስ ማቆየት አስፈላጊ እንደሆነ ገልጸዋል። ሰልፉ ባለ 9 ነጥብ የአቋም መግለጫ በማውጣት በሰላም ተጠናቋል። ይህ በእንዲህ እንዳለ በሞጣ በደረሰው የመስጊዶች ቃጠሎ ኃላፊነታቸውን በሚገባ አልተወጡም የተባሉ የከተማው ከፍተኛ የጸጥታ ዘርፍ ኃላፊዎችን በቁጥጥር ስር መዋላቸው ታውቋል። በዚህም የሞጣ ከተማ ፖሊስ ጽህፈት ቤት ኃላፊ፣ የሞጣ ከተማ ፖሊስ ወንጀል መከላከል ኃላፊ፣ የሚልሻ ጽህፈት ቤት ኃላፊ እና የሚልሻ ስምሪት ኃላፊ በቁጥጥር ስር የዋሉ ኃላፊዎች መሆናቸው ታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። የመጨረሻዊ መጽሔት ክፍለ ጊዜ ዘገባ ላይ ደርሰናል። ያንበጣ መንጋ በኦሮሚያ ክልል ባሌ ዞን 7 ወረዳዎች ውስጥ ውድመት እያደረሰ ነው ይላሉ ነዋሪዎች። የአንበጣ ወረራውንም ለመቆጣጠር ከማህበረሰቡ አቅም በላይ እንደሆነ ይናገራሉ። የባሌ ዞን የግብርና ጽህፈት ቤት ወረራውን በአውሮፕላን ኬሚካል ርጭት ለመቆጣጠር ከክልልና ፌዴራል ተቋማት ጋር እየሰራን ነው ሲል አስታውቋል። ሙክታር ጀማል ዝርዝሩን ይዟል።
በኦሮሚያ ክልል ባሌ ዞን የተለያዩ ወረዳዎች ሳምንት ማስቆጠሩ የሚነገርለት የአንበጣ መንጋ በቆላማዎቹ የዞኑ ወረዳ ከፍተኛ ውድመት እያደረሰ መሆኑ ነው ማህበረሰቡ የሚናገረው። ይህንንም ለመቆጣጠርና መሰረታዊ በሆነ መንገድ ለማጥፋት የአቅም ውስንነት መኖሩንም ይጠቅሳሉ።
መንጋው በጣም ረጅም ነው። ከ42 እስከ 54 ኪሎ ሜትር ከበር የሚያደርግ ነው። ተነሳ ከሶማሌ ጫፍ ኦሮሚያ ክልል ቅኒሳ አጣዊ እና ወደ 15 መንደሮችን ያካለለ የአንበጣ መንጋ ነው። መንጋው ካደረሱት ጉዳቶች መካከል ከብቶች የሚመገቡት እና ሳር ቅጠላቅጠል፣ ጤፍ፣ በቆሎ ምናምን፣ ማሽላ፣ ዘንጋዳ እንዳለ ወድሟል ማለት ይቻላል።
በህብረተሰቡም ሆነ በመንግስት በኩል እየተደረገ ያለው ጥረት ምን ይመስላል?
በህዝብ ጥረት ነው እስካሁን ይህን መንጋ ለመከላከል የተቻለው። ህዝቡ ተባብሮ ነው እንጂ በሌላ በኩል እህላቸው፣ ንብረታቸው የወደመባቸው ምንም እስካሁን እርዳታ የተደረገላቸው ነገር የለም እና ነገሩ አሳሳቢ ነው። ሶስተኛ ደረጃም ያው ወደ ቤልቶ ወረዳ ገብቷል። ምን ያክል እንደሚቆም አይታወቅም።
የመከላከል ሂደቱ በባህላዊ ማህበረሰቡ ከሚያደርገው በተለየ ዘመናዊ መከላከል ሂደት የተሰራ ስራ ምን አለ?
ከባህላዊ ውጪ በዘመናዊ ወይንም በመንግስት ደረጃ የተደረገ ምንም ነገር የለም። እስካሁን ህብረተሰቡ በባህላዊ ጭስ እያጨሰ ቆርቆሮ እያቀረበ አይላንድ ምናምኖችን እና በፊሽካ ማለት ነው እየነፋን ነው ህዝቡ ይህን መንጋ ሊከላከል የቻለው።
ስለ ጉዳዩ የአሜሪካ ድምፅ ያነጋገራቸው የባሌ ዞን ግብርና ጽህፈት ቤት ኃላፊ አቶ ዳውድ አብዱሪ ችግሩ ከተከሰተ በኋላ ለመቆጣጠር ዋና ማነቆ ሆኖ ያጋጠማቸው የአንበጣ መንጋው ባህሪ መለዋወጥና በየጊዜው አድራሻ መቀያየሩ አስቸጋሪ ሁኔታ ቢፈጥርባቸውም የተቻላቸውን እያደረጉ መሆኑን ነው የሚናገሩት።
ባለፈው ሳምንት ውስጥ ነው ከሶማሌ ክልል ወደኛ የተለያዩ ወረዳዎች ዘመተው። በዚሁም ጊዜ ባለፈው ሳምንት 2 ወረዳዎች ላይ ተከስቷል፣ በራይቱና በዳዌ ጋቸን ላይ። በተጨማሪ ደግሞ በዚህ ሳምንት ውስጥ እሱ ከሄደ በኋላ በለገይዳ ሰዌና እና መዶላቡ ወረዳዎች ላይም ተከስቷል። ይሁንና ያው ይህን ክስተት ለመቋቋም እኛም እንደ መንግስት ከሚመለከተው አካል ጋር እየሰራን ነው። በሌላ በኩል ደግሞ ህብረተሰቡ በባህላዊ መንገድ ይህን ነገር ለመከላከል ሰፊ ስራ እየሰራ ነው። በተለይ የመጀመሪያዎቹ ወረዳዎች ላይም አሁን ላይም አካባቢውን ላይ እንዳያርፍና በተለያዩ ሜቶዶች ተጠቅመው እየተከላከሉ ነው።
አቶ ዳውድ፣ ይህንን በተመለከተ ማህበረሰቡ የሚያነሳው ምንድን ነው? እስካሁን እየተደረገ ያለው መከላከል በባህላዊና አነስ ባለ በሰው ጉልበት እየተደረገ ያለ ነው፣ ይህ ደግሞ ከመንጋው አቅም ጋር የሚመጥን አይደለም የሚል ሀሳብ ይነሳል። ከዚህ የተሻለ ድጋፍ ከክልልና ከፌዴራል ለመጠየቅ አልሞከራችሁም?
ጠይቀናል። አሁን አንድ መጀመሪያ ላይ ኬሚካል ከመጠቀሙ በላይ የሚመከረውም ከተቻለ ጉዳት ማይደርስ ከሆነ በባህላዊ መንገድ መቆጣጠር ከተቻለ ነው። ኬሚካል ስንጠቀም የምንጠቀምበት ቦታ ወሳኝነት አለው። አካባቢው ላይ እንስሳቶች መንቀሳቀስ የለባቸውም፣ ውሃ መኖር የለበትም። ለመጠጥ የሚጠቀሙት ውሃና እንዲሁም ህብረተሰቡ የሚጠቀምባቸው አካባቢ መሆን የለበትም። ያም ስለሆነ ቅድሚያ በኬሚካል ለመቆጣጠር ቅድመ ሁኔታዎችን እያመቻቸን ያለ ነው። በሌላ በኩል ደግሞ የፌዴራልና የክልል መንግስትም እየረዳን ነው። አውሮፕላን ለመከላከል የሚያስፈልገውን ቅድመ ሁኔታውን ላይ አጠናቀናል። እዚህ የሚያርፍበት ቦታዎች ጨርሰናል። የሚያስፈልጉን ሎኬሽን ያለ ያደረበት ቦታ መታወቅ አለበት። እሱ ወስደን ነው ወደዛ ኦፕሬሽኑ የሚገባው። ይህን ለማድረግ ደግሞ እኛ እንደ ዞን ማድረግ ያለብንን ቅድመ ሁኔታዎች ሁሉ አጠናቀነ ከፌዴራልና ክልል መንግስት ያው ይህን ነገር ከላከልን እኛ እንደ ዞን ከነገም ለመጀመር ዝግጁ ነን።
የአንበጣ መንጋው የተለያዩ 7 የባሌ ዞን ወረዳዎች እያደረሰ አለ የሚባለው አደጋ ተሰልቶ በአሃዝ አለመቀመጡን አቶ ዳውድ ይናገራሉ። ነገር ግን ከክልልና ከዞን የተውጣጡ ባለሙያዎች ይህንን አቀናጅተው በቅርብ እንደሚገልጹ ተናግረዋል። ዘመቻውን ለመደገፍ ከፌዴራልና ኦሮሚያ ብሔራዊ ክልላዊ መንግስት እየተደረገ ያለውን እገዛ ለማጣራት የኦሮሚያ ግብርና ቢሮ ኃላፊዎችን ለማግኘት ያደረግነው ጥረት አልተሳካልንም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ሙክታር ጀማልን ለዘገባው እናመሰግናለን። ለዛሬ ለመጽሔት ክፍለ ጊዜ ያሰናዳናቸው ዘገባዎች በዚሁ ተጠናቀዋል። ክቡራትና ክቡራን የምታደምጡት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት በአጭር ሞገድ በናይል ሳትና 94.3 ኤፍኤም አሃዱ ሬዲዮ ላይ በቀጥታ የሚተላለፈውን የአርብ ምሽት ፕሮግራማችንን ነው። እስከ 4 ሰዓት ድረስ አለን። አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን ወደ ሁለተኛው አጋማሽ እንሻገር። በየመን እየተካሄደ ባለው የእርስ በርስ ጦርነት ኢትዮጵያውያን ስደተኞች ላይ ጉዳት እየደረሰ መሆኑን በዚያች ሀገር የሚኖሩ ኢትዮጵያውያን ተናግረዋል። ኢትዮጵያውያኑ እንዳሉት ባለፈው ወር መጨረሻ ሰሜን የመን ሰዓዳ ላይ በተቀሰቀሰው ጦርነት 12 ኢትዮጵያውያን ተገድለዋል። በጅቡቲ የሚገኘው የኢትዮጵያ ቆንስላ በበኩሉ የግድያውን ሁኔታ ከዓለም አቀፍ የፍልሰተኞች ድርጅት ጋር በመተባበር እያጣራ መሆኑን አስታውቋል። ገልሞ ዳዊት ነው ዘገባውን ያደረሰን።
በሰሜናዊ የመን እየተካሄደ ባለው ጦርነት ኢትዮጵያን ፍልሰተኞችና ስደተኞች ላይ ጉዳት እየደረሰ መሆኑን የመን የሚኖሩ ኢትዮጵያውያን ተናገሩ። ባለፈው ሳምንት ሰሜናዊ የመን ሰዓዳ በምትባል ግዛት ውስጥ 12 ኢትዮጵያውያን በታጣቂዎች በተፈጸመ ጥቃት መገደላቸውን የመን በስደት የሚኖሩ ኢትዮጵያዊ አቶ መሐመድ ሙሜ ተናግረዋል።
ባለፈው ሳምንት በታጣቂዎችና በመንግስት ኃይሎች መካከል በተደረገው ውጊያ 12 ኢትዮጵያውያን ተገድለዋል። ሰዎች የተገደሉት በሰሜናዊ የመን በአማጽያን ቁጥጥር ስር ባለችው ሰዓዳ በምትባለዋ ግዛት ውስጥ ነው።
አቶ መሐመድ ስለተገደሉ ኢትዮጵያውያን ተጠይቀው ብዙዎቹ በየመን ለበርካታ ዓመታት የኖሩ ስደተኞች መሆናቸውን ገልጸው ለግድያው ግን እስካሁን ማንም ኃላፊነት የወሰደ ሰው የለም ብለዋል። ኢትዮጵያውያኑ ከተገደሉ በኋላም መቀበር አለመቀበራቸው የታወቀ ነገር አለ ወይ ለምለውም አካባቢው የጦርነት ቀጠና በመሆኑ ያንን ማወቅ አስቸጋሪ መሆኑን ተናግረዋል። አቶ መሐመድ እንደ ግሮጎሳውያን ዘመን አቆጣጠር ከ2011 ዓ.ም አንስተው በእርስ በርስ ግጭት እየታመሰች ባለችው የመን ውስጥ አሁንም በርካታ ኢትዮጵያውያን ይኖራሉ። በጅቡቲ በኩል አድርገው ደቡባዊ የመን የሚገቡት ኢትዮጵያውያን በሚሊሻዎች ታግተው ግድያ፣ መድፈርና የመሳሰሉት ዘርፈ ብዙ ችግሮች እየደረሰባቸው መሆኑንም ስደተኞች ለአሜሪካ ድምፅ ተናግረዋል። ሲኒ አህመድ የ28 ዓመት ወጣት ኢትዮጵያዊት ነች። ከ9 ወር በፊት በጅቡቲ በኩል ከሀገር መውጣቷን ተናግራ ከጅቡቲ ተነስታ የመን እንደገባች ደቡባዊ የመን አላራ በምትባል ግዛት ውስጥ በታጣቂዎች ታግታ የደረሰባትን እንዲህ ትገልጸዋለች።
ከመርከብ እንደወረድን የሆነ ማጎሪያ ቦታ ወስደው ብር አምጡ አሉን። ብር ያለው ሁሉም ተለቀቀ። ብር የሌለንን 3 ሰዎች እዚያው አስቀሩን። እኚህ ሰዎች ሁሉም ጠመንጃ አላቸው። አስፈራርተውን በመጀመሪያው ቀን በዱላ ደበደቡን። ከዚያም የፈለጉትን ነገር ፈጸሙብን። በማጎሪያ ቦታው ለ7 ወራት ከቆዩን በኋላ አረገዝን። ማርገዛችንን አይተው አውጥተው መንገድ ላይ ጣሉን። ከዚያ በመንገድ ላይ ስንከራተት አይተው ወደ እሱ ቤት አመጡኝ። ከእጃቸው ከወጣው ወር አለፈኝ።
ሲኒያ በታጣቂዎች ተደፍራ ያረገዘችው የ7 ወር ጽንስ ከላይዋ መጨንገፉን፣ ታግታ ያሳለፈችው ጊዜም በህይወቷ ላይ የአካልና የስነ ልቦና ችግር ማስከተሉን ተናግራ ነገ ስለ ቀጣዩ ህይወት የመወሰን አስቸግሮኛል ትላለች። የ28 ዓመቷ ወጣት አሁንም ደቡባዊ የመን እድን አካባቢ በአንድ አቶ አደም በሚባሉ የኢትዮጵያ ስደተኛ ቤት በጊዜያዊነት ተጠልላ ትገኛለች። አቶ አደም ከዚህ በፊትም አላራ አካባቢ በተመሳሳይ ሁኔታ 16 ሴቶችና አንድ ወንድ በታጣቂዎች መታገታቸውን ተናግረዋል። ኢትዮጵያ በየመን የነበረውን ኤምባሲዋን ዘግታለች። ነገር ግን በጅቡቲ ያለው የኢትዮጵያ ቆንስላ በየመን ስላለው የኢትዮጵያውያን ሁኔታ በቅርበት ይከታተላል። በጅቡቲ የኢትዮጵያ ባለሙሉ ስልጣን አምባሳደር አብዱላዚዝ መሐመድ ባለፈው ሳምንት ሰሜናዊ የመን ተገለዋል ስለተባሉት ኢትዮጵያውያን ተጠይቀዋል።
የመን ጦርነት ውስጥም ስላለች በተለይ ሰንዓ አካባቢ ላይ ተጨባጭነት ያለው መረጃ ለማግኘት ያስቸግራል። ለማንኛውም እንደዚህ አይነት ሁኔታ ሲገጥም ኢትዮጵያውያን ችግር ሲደርስባቸው እዚህ ጅቡቲ ያለ ዓለም አቀፍ ድርጅት አይኦኤም ጋር ነው የምንነጋገረው እና ሞቱ ስለተባሉ ኢትዮጵያውያን ጉዳይም ከአይኦኤም ጋር ተነጋግረን እንዲያጣሩልን መረጃውን ሰጥተናቸዋል። እዚህ ቢሮችን ጠርተናቸው ጉዳዩን እንግዲህ ወስደው እያጣሩልን ነው ያሉት። የእነሱን ምላሽ እየጠበቅን ነው ያለ ነው።
አምባሳደር አብዱላዚዝ ግድያውን ለማጣራት ምን ያክል ጊዜ እንደሚፈጅ የተናገሩት ነገር የለም። በደቡባዊ የመን በታጣቂዎች ስለሚታገቱት ኢትዮጵያውያን አምባሳደር አብዱላዚዝ አሁንም በጅቡቲ ያለው የኢትዮጵያ ኤምባሲ አላራ አካባቢ ከ500 በላይ ኢትዮጵያውያን በአጋቾች እጅ መኖራቸውን አረጋግጠዋል ብለዋል።
አረጋገጥም በኋላ ያደረግነው እዚህ ጅቡቲ የሚገኘውን የየመን አምባሳደር በአካል ሄደን አነጋግረናቸዋል። እንዴት አድርገን እነዚህን ኢትዮጵያውያን ወደ ኢትዮጵያ መመለስ እንደሚቻል፣ በተጨማሪም አዲስ አበባ ያለውን የየመን አምባሳደር እንዲሁ አነጋግረናቸዋል። ምክንያቱም ያው የሚታወቀው እዚህ ሰና አካባቢ ነው። ሰና አካባቢ ደግሞ በጦርነት ላይ በግጭት ላይ ያለ አካባቢ ነው። የየመን መንግስት ሙሉ በሙሉ የሚቆጣጠረው አካባቢ አይደለም። ትንሽ አስቸጋሪ ያደርገዋል እነዚህን ኢትዮጵያውያኖችም ለመመለስ እና ለዚህ ነው ብዙ አይነት ጥረት እያደረግን ያለ ነው።
አምባሳደር አብዱላዚዝ ኢትዮጵያውያኑን ከእስር ለማስፈታት ኤምባሲው የዓለም አቀፉ የፍልሰተኞች ድርጅት IOM ጣልቃ እንዲገባ መጠየቁንም አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን እናመሰግናለን። አሁን ደግሞ ባህል ነክ ዝግጅት ይሆናል የሚቀርበው። በቅርብ ጊዜያት ውስጥ ተሰርተው የብዙዎች መነጋገሪያ ከሆኑ ፊልሞች መካከል አንዱ ነው ቁራኛዬ። ከሰሞኑ ፊልሙ በሰሜን አሜሪካ ዋሽንግተን ዲሲ ላንድማርክ ሲኒማ፣ በኒውዮርክ ኮሎምቢያ ዩኒቨርሲቲም ታይቷል። ከተመልካቾች ጋርም ውይይት ተደርጎበታል። ይህንን የሚመለከቱ ጥያቄዎችን ለማንሳት ከፊልም ጥበብ ጋር የሚዛመዱ ሀሳቦችንም ለመምዘዝ ብሎ ሀብታሙ ስዩም ከፊልሙ ጸሐፊና ካዘጋጁ ከዶክተር ሞገስ ታፈሰ ጋር አጭር ቆይታ አድርጓል። ቆይታቸው የሚጀምረው ዶክተር ሞገስ የፊልሙን ይዘት ከሚያብራሩበት ይሆናል።
ቁራኛ የፊልም እንግዲህ ከስሙ ስንነሳ ቁራኛ ከሚለው ሀሳብ ነው የተነሳው። ቁራኛ እንግዲህ መቆራኘት የሚለው ሀሳብ ከጥቂት ዓመታት በፊት በንግስት ዘውዲቱ፣ በአጼ ምኒልክ እንደዚሁም በልጅ ኢያሱ ዘመን እስከ ኃይለ ሥላሴ ዘመን ድረስ የነበረ የፍትህ ስርዓት ነው። ማህበሩ ራሱ ያሰፈነው በወቅቱ ብዙ እስር ቤት፣ ፖሊስ፣ ጠበቃ የመሳሰለው የህግ ስርዓት ባልተስፋፋበት ሁኔታ ሰው ግን እርስ በርሱ ተጠባብቆ የሚተዳደርበት ራሱ የፈጠረውና ያሰፈነው የህግ ስነ ስርዓት ነው። እንግዲህ በዛ ታሪክ ላይ የምንመለከተው አንድ የቆሎ ተማሪ የአንድ የጭቃሹ ሚስት ያማግጣል። ይደረስበታል፣ ተማሪው የጭቃሹም ይደርስበታል። ጉዳት ከማድረሱ በፊት ግን ሰዎች መጥተው ልብሱን ያቆራኙና 15 ቀን ተጉዞ ንግስት ችሎት፣ በዛ ዘመን ዙፋን ችሎት ይባላል። ዙፋን ችሎት ላይ ቀርቦ ተሟግቶ እንግዲህ ራሱን ነጻ ማውጣት ይጠበቅበታል። ግን ያን ሁሉ የሚሄደው ያቺን በልጅነቱ ያጣትን አንዲት ፍቅረኛውን ለማግኘት ነው። ስለዚህ በአጭሩ ቁራኛ የፍቅርና የፍትህ ቁርኝት የሚያሳይ ፊልም ነው።
በርከት ያሉ ኢትዮጵያ ውስጥ የሚሰሩ ፊልሞች መቼታቸውን በአሁን ዘመን ላይ የሚያደርጉ ናቸው። ዘመናዊን አኗኗር፣ ዘመናዊን ሁኔታ ለመዳሰስ የሚሞክሩ ናቸው። አንተ ግን በርካታ ዓመታትን ወደኋላ የተመለሰ ታሪክ ነው መምዘዝ የመረጥከው።
ከዘመኑ ይልቅ ያለፈው ታሪክ ማንነታችን በደንብ ይታይበታል፣ ይንጸባረቅበታል ብዬ ነው ማምነው። በዘመኑ ወደዚህ ቅርብ በመጣን ቁጥር በምዕራባውያን አስተሳሰብ ጫና የተፈጠረበት፣ ራሳችንን ያጣንበት፣ አርት ላይም ስንፈልጋት አርት ብዙ ጊዜ የምዕራባውያን ነጸብራቅ አድርገን የምንወስድበት እንጂ የራሳችንን ማንነት የማንፈልግበት እየሆነ ይመጣል የሚል የግል እምነት አለኝ። አንዳንድ ጥናቶችም እንደዛ ነው የሚያሳዩት። ስለዚህ በምዕራባውያን ጡጫ ወይም ጫና ያላረፈበት ታሪክ ወደ ኋላ በጣም በቻልነው መጠን በሄድን ቁጥር እውነተኛውን ማንነታችንን፣ ፍልስፍናችንን፣ ባህላችንን እናገኛለን። እዛ ውስጥ ደግሞ አርትንም ራሷን እናገኛታለን። ለዛ ነው እንግዲህ መስዋዕትነት ቢያስከፍልም ትንሽ ወደ ኋላ ቆየት ያለ ታሪክ ማንሳት የፈለግኩት።
በግብረ ሜላት ልበወ ነፍስ አይባን አንስት ክሌቲ አኮኑ ነጸር ህም ካላት ይህ አንስት ትንሣኤ ከመቀዳሚ ጠየቅ ይካ ነገስ ስለ አረግ ለፍርድ ቀጠኒ በወመ ቁራኛ ፍቅር ፈትለ ከማሁ ርኢነ
ጨምርበት እጣነ ሞገር
ፈትለ ፍርድ ቀጠኒ በወመ ቁራኛ ፍቅር ፈትለ ከማሁ ርኢነ
ፍታው።
ወደ ኋላ መለስ ብትልም ባነሳኸው ታሪክ ውስጥ በአጽመ ታሪክ ውስጥ ግን ለዚህ ዘመንም ሰው ለዚህ ዘመንም ተመልካቾች የሚሆን መልእክት ሰንቀህ የተመለስክ ይመስለኛል። በዚህ ፊልም ውስጥ ማስተላለፍ የፈለግከው ዋና መልእክት ምንድን ነው?
እንግዲህ ብዙ ጊዜ ውስጤን የሚጎተጉተኝ ወይም ውስጤን የሚያሸንፈኝ ሀሳብ ትምህርት ቤት ላይ ስንማር የምንማረው በምዕራባውያን ካሪኩለም ነው ወይም ስርዓተ ትምህርት ነው። አስተሳሰባችን ሁሉ እሱን ነው። ግን ጠለቅ ብሎ ላሰበ ሰው ብዙ ምቾት የለውም። በትክክል ማንነታችን ምንድን ነው ብለን ስንጠይቅ በጣም የሚያስገርም ነገር እናያለን። ለምሳሌ የቅኔ ትምህርት ቤት የቆሎ ተማሪ ጎበዜ ቅኔ ተማሪ ነው። ስለ ቅኔ ብዙ ሰው ደንታ የለውም። ግን ቅኔ በጣም የረቀቀ አንድ የስነ ቃል ደረጃ ነው። ሰው ታሪክ ተነግሮት ወይም በዚህ ጉዳይ ላይ እስቲ ቅኔ ዝረፍ ተብሎ ሳይጽፍ ሳያነብ ግብታዊ ሆኖ እዛው አቀነባብሮ በጣም የተመረጡ የተሞረዱ ቃላቶችን ገጣጥሞ ሰምና ወርቅን አንድ ላይ ያቀነባብሮ ሁለት መልእክት ያላቸውን ነገሮች ሲገጥምና እዛው ፍልስፍናውን ሲያቀርብ ይሄ በጣም ትልቅ ማስተርፒስ ነው። በውጭው ዓለም ትልልቅ ማስተርፒስ ሰሩ ተብሎ እንደሚባለው ሁሉ የቅኔ ማስተርፒሶች አሉ። ግን ያ እዚሁኛው ማህበረሰብ ውስጥ ያደገና የቆየ የብስለት ደረጃ ነው። ፊልማችን ከዛ መማር አለበት። ፍቅር ፍትህ አንድ ላይ ተቆራኝተው በማሳየት እስቲ ስለ ፍቅርና ስለ ፍትህ ከዛሬ ይልቅ 100 ዓመት ሄደን እንማር፣ ስለ አርትና ስለ ኪነ ጥበብ ከዛሬ ይልቅ ደግሞ 100 ዓመት ሄደን ወደኋላ እንማር ለማለት የሞከርኩት ስራ ነው።
በእንተ ስማለ ማርያም ስላቻሩ እግዚአብሔር
ናግባና ገብስ ፈትግልኝ
ገብስ
አለኝ
ነፍስ አለኝ ነው ከርታታ።
ኢትዮጵያ ውስጥ አሁንም በፖለቲካው ዘርፍ ስናይ የሙግት የንትርክ ነጥብ ነው ታሪክ። በአንጻሩ ደግሞ አንተ ከታሪክ ውስጥ መስማሚያ መነጋገሪያ ዘዴ እየሞከርክ ነው። የታሪኮቹን ትክክለኝነት ለማረጋገጥ ምን ያክል ርቀት ትሄዳለህ?
እንደዚህ አይነት ታሪክ ላይ የተመሰረተ ነገር ሲሰራ ሪሰርች ያስፈልጋል። እንግዲህ ሪሰርች በደንብ መስራት አለብን። ተአማኒነቱን ለማምጣት ንግግሩ ሊሆን ይችላል፣ ጊዜው ሊሆን ይችላል፣ አልባሳቱ ሊሆን ይችላል፣ አስተሳሰቡ፣ ግዝፈቱ ምን ያህል ቦታ ያ ነገር በሀገር አቀፍ ደረጃ ይሰራ ነበር ወይ ሊሆን ይችላል። ግን ይህን መሰል ብዙ ህጎች ነበሩ። አውጫጭኝ የሚባል፣ አፈርሳታ የሚባል፣ ሌባሻይ፣ ሁሉ ህጎች አሉ። እነዛ ነገሮች በጊዜያቸው ሰርተዋል። አሁን የኔ እምነት እኮ ቁርኝት ለምሳሌ ስለ መቆራኘት ስለሰራው እንደገና ሰው መቆራኘት ይጀምር ለማለት አይደለም። ግን በወቅቱ ሰው እንዴት ነው ልብሱ ተቆራኝቶ የነበረውን ቂም ችሎ አብሮ መሄደው እዛ ብስለት ላይ እንዴት ደረሰ? ያ በጣም ማንንም ሰው ቆም አድርጎ ያሳስባል። ኢትዮጵያውያን ብቻ አይደለም ወይም አፍሪካውያን ብቻ አይደለም፣ አውሮፓውያን ራሳቸው ቆም ብለው ማሰብ አለባቸው። አንድ ምስራቅ አፍሪካ ውስጥ ያለች አንድ ሀገር ላይ ሰዎች ልብሳቸው ተቆራኝቶ ያኔ ለፍትህ ሲሄዱ ቂማቸውን ትለው በቃ ልብሳቸው ከተቆራኘ ምንም ማድረግ ስለማይችሉ የፍትህ አካል ድረስ ከሄዱ ድረስ ይቻቻላሉ እንጂ አንዱ ሌላውን አይጎዳም። እንዲያውም በዳይ ከሞተ ተበዳይ ስለሚጠየቅ ተጠንቅቆ የተንከባከበው እንዳይሞት አድርጎ ነው ፍርድ ላይ የሚወስደው። ይሄ ፊልም ነው ለኔ በየትኛው መልኩ ብንመለከተው። ስለዚህ እንደዚህ አይነት ታሪኮችን ነው እኔ ከዚህ ግሎካል ይባላል ከሎካል ተነስቶ ግሎባል የሚሆን ማለት ነው። ግሎባል ዓለም አቀፍ፣ ሎካል ደግሞ ቁንጽል ነው፣ ግሎካል ይሉታል። ከሎካል ተነስቶ አንዳንድ ነገር ግሎባል ይሆናል፣ የሁለቱ መርጅ ማለት ነው። እንደዚህ አይነት ሀሳቦችን ነው ብዙ ጊዜ የሚፈልገው። ራሴን ሳለቅ ከራሴ መነሻ ሀሳብ ይዤ ግን በኢትዮጵያ ከዛ በአፍሪካ ከተቻለ በዓለም።
ከዶክተር ሞገስ ታፈሰ ጋር ያደረግነው ቃለ ምልልስ በዚህ አላበቃም። ተጨማሪ የኢትዮጵያን ሲኒማ ጉዳይ የሚመለከቱ ጥያቄዎችን ጨማምረን በድረገጻችን ላይ እንወያያለን። ድረገጻችንን በመጎብኘት እንድትሰሙት እንድትመለከቱት እንጋብዛለን።
ሀብታሙ ስዩምንና እንግዳውን ዶክተር ሞገስ ታፈሰን እናመሰግናለን። ዝግጅታችንን ስንቀጥል እንደ ሰሞኑ ያለፈውን 2019 የፈረንጆቹን የቃኙ የዓመት መጨረሻ ሪፖርቶችን ማቅረባችንን ዛሬም እንቀጥላለን። የዩናይትድ ስቴትስ ኮንግረስ አምና ሲከፈት የመንግስት መስሪያ ቤቶች የተዘጉበትና እሰጥ አገባው የተጧጧፈበት በዚያ መልክ ጀምሮ ፕሬዚደንት ትራምፕ ላይ በተመሰረቱ ክሶች እንደተደመደመ ነው የሚስተዋለው። ካሮላይን ፕሬሱቲ ያጠናቀረችውን ዘገባ እናቀርባለን። የፈረንጆች 2019ን ሸኝተን አዲሱን 2020ን ተያይዘናል። 2019 በዩናይትድ ስቴትስ ኮንግረስ በጭብጨባ በሆታ ነበር የጀመረው። በቀደሙት ዓመታት ታይቶ በማያውቅ ቁጥር ሴቶች፣ የተለያዩ ማህበረሰቦች አባላት፣ የተለያዩ ሃይማኖት እምነቶች ተከታዮች ለምክር ቤት አባልነት የበቁበት ዓመት ነበርና በዚያ መልክ ጀምሮ ሲያበቃ ግን 435ቱ የተወካዮች ምክር ቤቱና 100 የመወሰኛው አባላት ስራቸውን ከጀመሩ በኋላ ተቃራኒ የፖለቲካ ጽንፍ በያዘ ፍጥጫ ስለነበረ የኮንግረሱን የስራ ክንዋኔ እርምጃ ገቶት ቆይቷል። በመጨረሻም አመቱ ፕሬዝደንት ዶናልድ ትራምፕ ከስልጣን የሚያሰናብት ከባድ ጥፋት ፈጽመዋል ተብለው በተወካዮች ምክር ቤቱ ተከሰው ነው አመቱ የተቋጨው። የአሜሪካ ድምጿ ካሮላይን ፕሬስቱቲ ባጠናቀረችው የአመት መጨረሻ ሪፖርት የዩናይትድ ስቴትስ ምክር ቤት በዚህ የፕሬዝደንቱ ክስ ሂደት ላይ በነበረበትም ጊዜ ቢሆን ታዲያ ታላላቅ ክንዋኔዎችንም ያስመዘገበበት እንደነበረ ታስታውሳለች። አመቱ እንዲህ ነበር የጀመረው። እንዲያውም በኮንግረስ እንዲህ ነበር አልንቀሳቀስ ያለው ቢባል በተሻለ ሳይገልጸው አይቀርም ብላ ነው ካሮላይን ዘገባዋን የምትጀምረው። ካሁን ቀደም ባልታየ መልኩ 35 ቀን ሙሉ በተከታታይ የመንግስት መስሪያ ቤቶች የተዘጉበትና አዳዲስ ገቢዎቹን የምክር ቤት አባላት ያደናገጠ ነበር። በዚያውም ስለ ዋሽንግተን ፖለቲካ ማስተዋወቂያ አጭር ኮርስ የወሰዱበት ሊባል ይችላል። 2019 ጥር 9 ቀን ዲሞክራት የተወካዮች ምክር ቤት አባል ኬቲ ፖርተር እንዲህ ሲሉ ያስታውሱታል።
There was no warm-up period. We arrived on January 3rd. We were sworn in and within a matter of hours.
መማማቂያ ጊዜ አልነበረም። ጥር 3 ገባን፣ ቃለ መሐላ ፈጸምን። በሰዓታት ውስጥ የተዘጉት የፌደራል መንግስት መስሪያ ቤቶች እንዲከፈቱ የቀረቡ ህጎች ላይ ድምጽ መስጠቱን ተያያዝ ነው።
የፌደራል መንግስቱ መስሪያ ቤቶች እስከ ጥር መጨረሻ ተዘግተው ቆዩ። በዚያም ሳቢያ ፕሬዝደንቱ ለሁለቱም ምክር ቤቶች ጉባኤ የሚያደርጉት አመታዊ የሀገር ሁናቴ መግለጫ ስቴት ኦፍ ዘ ዩኒየን ንግግር እስከ የካቲት ወር መዘግየት ነበረበት። የካቲት 5 ሲደረስ ፕሬዝደንት ዶናልድ ትራምፕ ይህንን ጥሪ አሰሙ በንግግራቸው።
We can bridge old divisions, heal old wounds, build new
ለቆዩ ክፍፍሎች ድልድይ ልናበጅ የኖሩ ቁስሎችን ለማሻር አዳዲስ ህብረቶችን ለመገንባት እንችላለን።
ታዲያ ባንድ ፓርቲ ዲሞክራቶች በተወካዮች ምክር ቤቱ፣ ሪፑብሊካኖቹ ደግሞ በመወሰኛው የበላይነቱን በተቆጣጠሩበት ሁናቴ እንዲህ ያለው የመግባባት ስሜት ብዙም በተግባር ውጤታማነት ሊኖረው አይችልም። ካፕሪቻ ፋሮ ቀድሞ የኦሃዮ ክፍለ ግዛት ሴኔተር ነበሩ።
Everybody's pointing the finger at the other person and what we're seeing as a result.
ሁሉም አንደኛው በሌላው ላይ ጣቱን እየቀሰረ ነው። ስለዚህም ውጤቱ አጣብቂኝ ውስጥ ከመግባት ባለፈ ፖሊሲ ነክ ጉዳዮችን የማንቀሳቀስ ሁኔታ ሊኖር አይችልም። አሜሪካውያን ደግሞ የሚፈልጉት እሱን ነበር።
እስከ ታህሳስ ወር አጋማሽ በነበረው ጊዜም ኮንግረስ 90 ህጎችን ነው ሊደነግግ የቻለው። በዚህም አመቱ በአሜሪካ ዘመናዊ ታሪክ ውጤታማ ካልሆኑ አመታት አንዱ ሆኖ ለመመዝገብ በቅቷል። ከ90ዎቹ ህግጋት መካከለ የሚበዙት የዩናይትድ ስቴትስ ፖስታ ቤቶችን ስመቀያየርን የመሳሰሉ ጥቃቅን ጉዳዮች ላይ ያተኮሩ ነበሩ። የጆርጅ ዋሽንግተን ዩኒቨርሲቲው ስቲቨን ቢሌት የምክር ቤት አባላት ብዙ ህጎችን አቅርበዋል ግን አሉና ቀጠሉ።
The fact that they're sitting there and not moving is reflective of the
እዚያ ቁጭ ብለው ምንም አለመንቀሳቀሳቸው የሚያሳየው በሀገሪቱ ውስጥ ያሉትን የፍልስፍና ልዩነቶችና ክፍፍሎች በኮንግረስ ውስጥ እየተንጸባረቀ መሆኑን ነው። በርግጥም ሁሉም አይኑን የጣለው በሚቀጥለው
በፕሬዝዳንት ዶናልድ ትራምፕ ላይ ያነጣጠረው የክስ ሂደት ተጨምሮበት ውጥረቱን አባባሰው። የተወካዮች ምክር ቤት ዲሞክራቱ የፍትህ ጉዳዮች ኮሚቴው ሊቀመንበር ጄሪ ናድለር
No president is supposed to be a dictator in the United States.
United States ውስጥ ማንም ፕሬዝዳንት አምባገነን ሊሆን አይገባም።
ምክር ቤቱ እንደዚያ ባለ ፍጥጫና ውጥረት ከርሞ USMC በሚል ምህጻር የተጠራውን ከሜክሲኮና ከካናዳ ጋር የተደረሰውን ሰፊ የንግድ ስምምነት ከፕሬዝዳንት ትራምፕ ጋር ተስማምቶ ማሳለፍ መቻሉ ታዛቢዎችን ያስገረመ ጉዳይ ነው። የጆርጅ ታውን ዩኒቨርሲቲው ሚሼል ስወርስ እንደዚህ ይተነትኑታል።
He is still the president and if you want to move policy you have to work
presidentu አሁንም እሳቸው ናቸው። ስለዚህ አንድ ፖሊሲ ወደፊት ማራመድ ስትፈልግ ከእሳቸው ጋር ነው መስራት ያለበት። ስለዚህ ፖለቲከኞች ምናልባትም ከሌላው ቀለል ባለ መንገድ ይዘው ነገሮችን በመልክ በመልካቸው ይዘው ማስተናገድ ይችላል። ምክንያቱም አንድን ረቂቅ ህግ ወደፊት አንድ ቦታ ለማድረስ ሲፈልግ ያ የግድ እንደሆነ ስለሚያውቁ ነው።
በዚህ ባሳለፍነው አመት ታዲያ በርካታ ረቂቅ ህጎች ሳይንቀሳቀሱ ቀርተዋል። የኢሚግሬሽን፣ የጤና ጥበቃ ወዘተ። እንደገና ስቲቨን ቢሌት
Probably something on gun control.
መቼም በመሳሪያ ቁጥጥር ረገድ የተወሰነ ነገር ተከናውኖ ይሆናል።
ያም ሆኖ በአመት መጨረሻ ወጪ ላይ በተደረገ ስምምነት አማካይነት የጦር መሳሪያ ደህንነት ምርምር ድንበር ላይ ለሚገነባ አጥር ወጪ ሊፈቀድ ተችሏል። የትንባሆ ውጤቶችን ለመግዛት የሚያስችለው እድሜም ወደ 21 ከፍ ተደርጓል። ባለም አቀፍ መድረክ ደግሞ ሰብአዊ መብቶችን የሚያራምዱ ለሆንግ ኮንግ ህዝብ የራስን እድል በራስ የመወሰን መብት የሚደግፉ አዳዲስ ህጎች ሊወጡ ይችላል። የተወካዮች ምክር ቤቱ አፈጉባኤ ናንሲ ፔሎሲ የሆንግ ኮንግ ሰብአዊ መብቶችና ዲሞክራሲ ድንጋጌ የተሰኘው ህግ መውጣቱን አስመልክተው ሲናገሩ እንደዚህ ነበር ያሉት።
We're grateful that the president has signed that legislation.
ፕሬዝዳንቱ ህጉን ስለፈረሙት እናመሰግናለን።
የዊገር ህዝብ ሰብአዊ መብት ድንጋጌም በሁለቱ ምክር ቤቶች ድጋፍ ነው የጸደቀው። ሪፐብሊካን የተወካዮች ምክር ቤት አባል ክሪስ ስሚት
We must say never again to the cultural genocide and the atrocities
ቻይና ውስጥ በዊገሮችና በሌሎችም ላይ የሚፈጸመው ባህልን የማጥፋት አድራጎትና ሌላም ግፍ ከእንግዲህ ፈጽሞ አይደረግም ማለት አለብን።
ለሳውዲ አረቢያና ለተባበሩት አረብ ኤሚሬቶች የጦር መሳሪያዎች እንዳይሸጡ ለመከልከል በኮንግረስ የተደረጉ ጥረቶች ግን በፕሬዝዳንቱ ድምጽን የመሻር ስልጣን ሳይሳኩ ቀርተዋል። ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ሲተላለፍ የቆየው ዝግጅት በዚሁ ያበቃል። ወደ ትግርኛ እናልፋለን። አብራችሁን ስላመሻችሁ እናመሰግናለን። በሰላም እደሩ። Thank you.